ይህ በምሥራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ያለፉትን ቀናት በሰላም ውስጥ የተጠበቀን እግዚአብሔር አምላካችን ታላቅ ነው፣ ብርቱ ነው። በእውነት እግዚአብሔር አንድ ቀን እነሆ ሰው ያስፈልገኛል፣ እኔ ደክሜያለሁ፣ አሁንም አርጅቻለሁ፣ እኔን የሚተካኝ ሰው ያስፈልጋል ብሎ ሕዝብ ያሰባሰበበት ድምጽንም ደግሞ ያሰባሰበበት ለምርጫም ደግሞ ሰውን ያሰለፈበት ጊዜ የለም። እግዚአብሔር አንድ ጊዜ ብቻ እነሆ አምላክነቱን ታላቅነቱን በእኛ ሕይወት ውስጥ አረጋግጦ ለዘላለም ይኖራል። ምን ጊዜም እግዚአብሔርነቱን የሚሽር ምንም ነገር የለም። እኔና እናንተ በርሱ ተደግፈን በመውጣትና በመግባታችን እንባረካለን። ስሙ ለዘላለም የተመሰገነ ይሁን። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮቼ። ዛሬም ተከታታዩን የሐዋርያት ሥራ መጽሐፍ ጥናታችንን ከምዕራፍ 24 ከቁጥር 1 እስከ 19 ባለው ስፍራ አብረን በጌታ መንፈስ ቅዱስ አስተማሪነት እንመለከታለን። እስቲ በዚህ ዝማሬ ጌታችንን ከፍ ከፍ እናድርገው። እናመስግን። እግዚአብሔር ሆይ እናመሰግናለን፣ እናከብራለን። እዚህ ጊዜ ደግሞ ሕይወታችንን ልባችንን በፊትህ እናፈሳለን። ጌታ ሆይ እግዚአብሔር ሆይ ጸሎታችን ማደሪያን ጥሶ ይግባ፣ በፊትም ይሰማ። እዚህ ጊዜ ጌታ ሆይ እንለምናለን፣ ከናፍርቶቻችንን ከፍተን እግዚአብሔር ሆይ ያማረ አንተ ደስ የምትሰኝበት ነገር በእኛ ውስጥ ባይኖርም እግዚአብሔር ሆይ ወደኛ ለመመልከት ግን የሚከለክል አንዳች ነገር የለምና በምህረትህ ደግሞ ጸሎታችንን እግዚአብሔር ሆይ እንድትቀበልና እንድትሰማን ለምናለን። እግዚአብሔር አባታችንና አምላካችን ሆይ በዘመናችን ሁሉ ቃልህ እንደተናገረን መኖር እንድንችል ይህንን አጥብቀን እንሻለን። አቤቱ ጌታችንና መድኃኒታችን ሆይ ሳንታክት እየሰራን ቃልህንም ደግሞ ለሌሎች እየመሰከርን እግዚአብሔር አምላካችን ሆይ ለመንግሥተ ሰማያት ክብርም ደግሞ እንድታበቃን እግዚአብሔር ሆይ የሚያስችለንን ጸጋ እንድትሰጠን እንለምናሃለን። አቤቱ ጌታ ሆይ የሸኮኮችን ኑሮ እንመለከታለን። እነሆ በዓለት ውስጥ ይኖራሉ። ከሚያስደነግጣቸው ነገር ጌታዬ ሆይ አንተ ትጠብቃቸዋለህ። እንዲሁ ደግሞ እኛንም በልጅ በጌታ በኢየሱስ ክርስቶስ ውስጥ ትመለከተናለህ። እግዚአብሔር ሆይ ጠላት ሌት ተቀን ሊጥለን ያደባል፣ ከዚህም ሁሉ ትታደገናለህ። ከእጆቹ ፈልቅቆ የሚወስደን ምንም ነገር የለምና እግዚአብሔር ሆይ ክብር ተመስገን። ጌታችንና መድኃኒታችን ሆይ እነሆ ነፍሳችን ባንተ አርፋለችና ደስ ይለናል። አቤቱ ጌታ ሆይ ከመከራ ስጋት ያሳረፍከን አንተ ነህና እጅግ እናመሰግንሃለን። በዚህች ሰዓት ደግሞ እንጸልያለን፣ ተናገረን። እግዚአብሔር አባታችንና አምላካችን ሆይ ለቀሪዮታችን የሚተርፈውን መንፈሳዊን መና የቃልህን ምግብ ጌታ ሆይ እንድሰጠን እንለምንሃለን። በመድኃኒታችን በጌታችን በኢየሱስ ክርስቶስ ያው ስም ስትል ስማን፣ አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን በስፋት እንደተመለከትነው ከሐዋርያት ሥራ ምዕራፍ 23 ጳውሎስ በካህናቶችና በሕዝብ አለቆች ፊት ያደረገውን ትልቅ ሙግት ነበር ያየነው። ዛሬው ምሽት ክፍለ ጊዜ ጥናታችን ትላንትና ቃል እንደገባንላችሁ የሐዋርያት ሥራ ምዕራፍ 24 ጥናት ይዘንላችሁ ቀርበናል። እግዚአብሔር ይባርክ። እዚህ ምዕራፍ አብይ ሐሳብ የሚያተኩረው የጳውሎስ በፊልክስ ፊት መቆምን በመግለጽ ነው። እንግዲህ ታሪኩ ተከታታይነት አለው ማለት ነው። እግዚአብሔር በጳውሎስ ሕይወት ውስጥ ለኛ የሚተርፍ ነገር አለው። እስቲ ሁላችንም ነቃ ብለን ሕይወታችንን በፊቱ አፍስሰን በጥሞና እንድናዳምጠው ለምናችኋለሁ። ቀሪውን ጊዜያችንን እግዚአብሔር ይባርከው። አድማጮቼ የዚህ የሐዋርያ ሥራ ምዕራፍ 24 አብይ ሐሳብ አስቀድሜ እንደነገርኳችሁ የሚያተኩረው የጳውሎስ በፊልክስ ፊት መቆምን በመግለጽ ነው። በዚህን ሰዓት ጳውሎስ የት ነው ማለት ነው? በፊልክስ ፊት ቆሞ ነው የሚገኘው። ይህ ምዕራፍ ሲጀምርም ሆነ ሲያልቅ ጳውሎስ በቂሳርያ እስር ቤት ውስጥ ሆኖ ነበር። እንደምናስታውሰው ጳውሎስን አይሁዶች ሊገሉት ባሴሩ ጊዜ ከኢየሩሳሌም በሮማዊው መኮንን ትእዛዝ መሠረት ታጅቦና ተደብቆ ወደዚህ ወደ ቂሳርያ እስር ቤት መጣ፣ ወይም ደግሞ መላኩን ታስታውሳላችሁ። በግልጽ ለመናገር ያህል ጳውሎስ በተያዘበት ወንጌል የሚቀበለውን መከራ የወንድሞችን እርዳታና ማጽናናት ያላገኘበት ወቅት ነበር። እንደምገምተውም ይህ ጊዜ ጳውሎስ እጅግ ተስፋ የቆረጠበትና ያዘነበት ወቅት ነበር ማለትም ይቻላል። ለዚህም ነው ጌታ በሌሊት ተገልጦ ያጽናናው። ይህንን በሐዋርያት ሥራ ምዕራፍ 3 ቁጥር 11 ላይ ትመለከታላችሁ። ታማኝ አገልጋይም ስለሆነ በሮም ተገኝቶ ለስሙ ምስክር እንደሚሆን ነገረው። ጌታ ይህ ሁሉ እንዲሁ በቀላሉ ይሆናል በማለት ቃል አልገባለትም። ብዙ መከራና ችግር ሊያጋጥመው እንደሚችል ነው የነገረው። በደማስቆም ከግንብ ላይ በቅርጫት አድርገው እስካወረዱትና እስካሸሹት ጊዜ ድረስ ቀላል ነው የማይባል ስቃይና ጭንቀትን ተጋፍቷል። በዚህ ምዕራፍ ውስጥ ሊቀ ካህናት የሆነው አናንያ ሌሎች ሽማግሌዎች ከኢየሩሳሌም ገስግሰው መጥተው ጳውሎስን በፊልክስ ፊት እንዴት እንደከሰሱት እንመለከታለን። ጳውሎስም የተከሰሰው ሕግን በመጣስ በማሳመጽ ወንጀልና ቤተ መቅደስን በማርከስ ነበር ብለው ነው። ጳውሎስ በፊልክስ ፊት ምን ይመስል እንደነበረ እስቲ ከቁጥር 1 እንመልከት። እንዲህ ይላል፣ ከአምስት ቀንም በኋላ ሊቀ ካህናቱ ሐናንያ ከሽማግሌዎችና ጥርጠሉስ ከሚሉት ከአንድ ጠበቃ ጋር ወረደ። እነርሱም ስለ ጳውሎስ ለአገረ ገዡ አመለከቱት ይላል። የጳውሎስ ከሳሾች ጊዜያቸውን ሊያባክኑ አልፈለጉም። በጳውሎስ ላይም ተገቢውን ክስ ለመመስረት ከአምስት ቀን በኋላ ወደ አገረ ገዢው መጡ። ይዘውም የመጡት ጥርጠሉስ የሚባል ጠበቃ ነበራቸው። ይህ ሰው ይህንን ክስ ለማራመድ በሚገባ ተዘጋጅቶ ነበር። ወዳጆቼ፣ ክሱም በደንብ የተቀነባበረና ወንጀል ተብሎ በተቆጠሩት ነጥቦች ላይ በግልጽ የተቀመጠ ነበር። መቼም እኔ እንደማምነው ይህ ሰው ማድረግ የሚገባውን ሁሉ አከናውኖ በሚገባ ተዘጋጅቷል እላለሁ። እስቲ ከቁጥር 2 እስከ 3 ያለውን እንይ። በተጠራም ጊዜ ጥርጠሉስ ይከሰው ዘንድ ጀመረ እንዲህ እያለ፣ ክብሩ ፊልክስ ሆይ፣ ባንተ በኩል ብዙ ሰላም ስለምናገኝ ለዚህም ሕዝብ በሐሳብ በየነገሩ በየስፍራው መልካም መሻሻል ስለሚሆንለት በፍጹም ምስጋና እንቀበለዋለን ይላል። ተመልከቱ እንግዲህ የአገረ ገዢውን የፊልክስን ስም እየጠራና ሙገሳውን እያስረዘመ ንግግሩን ጀመረ። ይህ ሙገሳውና ክብሩ የቃል መለማመጃን ከማቅረብ በስተቀር ከጳውሎስ ክስ ጋር ምንም ግንኙነት አልነበረውም። እስቲ አለፍ ብለን ደግሞ ቁጥር 4ና 5ን እንመልከት። ነገር ግን እጅግ እንዳላቆይ በቸርነት ባጭሩ ትሰማን ዘንድ ለምንሃለሁ። ይህ ሰው በሽታ ሆኖ በዓለም ባሉት አይሁድ ሁሉ ሁከት ሲያስነሳ የምናፍቃን የናዝራውያን ወገን መሪ ሆኖ አግኝተነዋልና ይላል። ልብ በሉ፣ ጳውሎስን የሁከትና የአመፅ መሪ አድርጎ አቅርቦታል። ለዚህ የሚያቀርበው ማስረጃ ግን የለውም። እስቲ ታሪኩን ተከታተሉ በደንብ። ከቁጥር 6 እስከ 9 ያለውን ደግሞ አለፍ ብለን እንይ። መቅደስንም ደግሞ ሊያረክስ ሲሞክር ያዝነው፣ እንደጋችንም እንፈርድበት ዘንድ ወደድን። ነገር ግን የሻለቃው ሉስዮስ መጥቶ በብዙ ኃይል ከእጃችን ወሰደው። ከሳሾቹንም ወደ አንተ ይመጡ ዘንድ አዘዘ። አንተም ራስህ እርሱን መርምረ እኛ ስለምንከስበት ነገር ሁሉ ልታውቅ ትችላለህ። አይሁድም ደግሞ ይህ ነገር እንዲሁ ነው እያሉ ተስማሙ ይላል። አሁን ውሸት እየደበላለቁ ጳውሎስን እየከሰሱ ነገሩን እያከረሩት ነው። ለክስ የመጡ እነዚህ አይሁዶች የሃይማኖት መሪዎች ናቸው። በጳውሎስም ላይ ተገቢውን ቅጣት መስጠት ስንችል የሻለቃው አዛዥ ከእጃችን አስጣለው። ስለዚህ እርሱ ይህንን ፍትህ ሊሰጠን ስላልቻለ ወደ አንተ መጣን በማለት በመጠኑም ቢሆን ክላውዲዮስ ሉስዮስን ሳይጎነትሉ አላለፉም። ይህም ወዳጆቼ ሆን ተብሎ የተደረገ ነው። ፊልክስም ይህንን እንደ ሰማ ቶሎ ብሎ እንዲፈርድላቸው ወይም አሳልፎ እንዲሰጣቸው የተጠቀሙበት ዘዴ ነበር። እኛ ግን ወዳጆቼ ዓለም እንዲህ እያደረገችን ስታምሰንና ስታጎሳቁለን ያለን ወዳጅ ማን ነው? ወዳጃችን ኢየሱስ ክርስቶስ ብቻ ነው። እስቲ እንዲህ እያልን እናዚም፣ እግዚአብሔር ይክበር ይመስገን። በችግራችንና በደስታችንም ሰዓት ቢሆን ወዳጃችን ኢየሱስ ክርስቶስ ብቻ ነው ከጎናችን የሚቆመው። ሌላ ሁሉ ወዳጆቼ ዛሬ ፊቱን አሳይቶ ነገ ደግሞ የሚቀየርብን ነው። እግዚአብሔር ግን በዙፋኑ ላይ ለዘላለም የሚጸና ታማኝ አምላክ ነው። እግዚአብሔር ይባረክ። ጳውሎስ ሲንገላታ ወዲያ ወዲህ ሲያደርጉት ያለና የሌለውን ሁሉ ያመጡ ሲከሱት ወዳጁ ሆኖ ከርሱ ጎን የሚቆም ኢየሱስ ክርስቶስ ብቻ ነበር። እግዚአብሔር ታማኝ ነው። ስለዚህ ወዳጆቼ በጳውሎስ ላይ የቀረበው ክስ ሕግን በመጣስ ማሳመጽና ቤተ መቅደስን ማርከስ የሚሉት በአይሁዶች ጠበቃ በጥርጤልዮስ ከቀረበ በኋላ ጳውሎስ ራሱን ይከላከል ዘንድ በፊልክስ ፊት ንግግሩን ጀመረ። እንዲህ በማለት ቁጥር 10 እና 11 ተመልከቱ። ገዥውም በጠቀሰው ጊዜ ጳውሎስ መለሰ እንዲህ ሲል፣ ከብዙ ዘመን ጀምረህ ለዚህ ሕዝብ አንተ ፈራጅ እንደሆን ካውቃለሁና ደስ እያለኝ ስለ እኔ ነገር መልሳለሁ። እሰግድ ዘንድ ወደ ኢየሩሳሌም ከወጣው ከ12 ቀን እንዳይበልጥ ልታውቀው ትችላለህ ይላል። ጳውሎስ በፊልክስ ፊት ጉዳዩን ማቅረብ በመቻሉ ደስተኛ መሆኑን ገለጸ። ፊልክስም ለብዙ ዓመታት በሕዝቡ ላይ አለቃና ፈራጅ እንደሆነ ባህሉን እንደሚያውቅ ተረድቶ ነበር። ስለዚህ ጳውሎስ ሊሎ የፈለገው ጉዳይ ከፊልክስ የተሰወረ አለመሆኑን ነው። ከቁጥር 12 እስከ 14 ያለውን ደግሞ አንድ ላይ እናንብበው። ከአንድስ እንኳ ስነጋገር ወይም ሕዝብን ስሰበስብ በመቅደስ ቢሆን በምኵራብም ቢሆን በከተማም ቢሆን አላገኙኝም። አሁንም ስለሚከሱኝ ያስረዱ ዘንድ አይችሉም። ነገር ግን ይህን መሰክርልሃለሁ፣ በሕጉ ያለውን በነቢያትም የተጻፉትን ሁሉ አምኜ የአባቶቼን አምላክ እነርሱ ኑፋቄ ብሎ እንደሚጠሩት መንገድ አመልካለሁ ይላል። ተመልከቱ እንግዲህ ፊልክስ የአይሁድ ሕግ እስከ ገባው ድረስ ጳውሎስ የነገረው ወደ ኢየሩሳሌም እንደ ባህላቸው አምላካቸውን ሊያመልኩ እንደሚሄዱት እንደዚያ እንደሄደ ነው። ሲናገርም ከሕዝቤ ጋር ተስማምቼ የአባቶቼን አምላክ እነርሱ ኑፋቄ ብሎ የሚጠሩትን መንገድ እከተላለሁ በማለት ነበር። እስቲ ቁጥር 15 ላይ ምን እንዳለ ልብ በሉ። እነዚህም ራሳቸው ደግሞ የሚጠብቁት ጻድቃንም አመፀኞችም ከሙታን ይነሱ ዘንድ እንዳላቸው ተስፋ በእግዚአብሔር ዘንድ አለ ይላል። ትንሣኤ የክርስትና ማዕከላዊ ምብርት እንደሆነ ተመለከታችሁን ወዳጆቼ? ስለ ጌታ ሞትና ትንሣኤ በስፋት ከዚህ በፊት ተምረናል። ከመጀመሪያው የነበረው ይህ ነው። ስለ ክርስቶስ ምን ታስባላችሁ ዛሬ? ዘወትር እርሱ የሚፈልገው ይህንን ሞቱንና ትንሣኤውን እንድናስብ እንዲሁም እንድናውቅ ነው። ስለ ኀጢአታችሁ ሞቷል፣ ከሞትም ተነስቷል። ጳውሎስ ፈጥኖ የተናገረው የክርስትናን ማዕከላዊ ሐሳብ የሆነውን ትንሣኤን ነው። እንዲህ ይላል ቁጥር 16 ላይ፣ ስለዚህ እኔ ደግሞ በእግዚአብሔርና በሰው ፊት ሁልጊዜ ነውር የሌለባት ሕሊና ትኖረኝ ዘንድ ተጋለው ይላቸዋል። ጳውሎስ ዘወትር የሚተጋውና የሚደክመው ንጹሕ ሕሊና እንዲኖረው ነው። ከብዙ ዓመትም በኋላ ለሕዝቤ ምጽዋትና መሥዋዕት አደርግ ዘንድ መጣው የሚለውን ቃሉን ደግሞ በቁጥር 17 ላይ እናገኛለን። ወዳጆቼ ጳውሎስ በሦስተኛው የወንጌል ተልእኮው ወቅት ከቅዱሳን የሰበሰበውን ስጦታ ኢየሩሳሌም ለምትገኘው ቤተ ክርስቲያን ለመስጠት ያመጣውን ነበር የሚገልጸው። ይህ ስጦታ በወቅቱ በታላቅ መከራ ላይ ላሉ ወይም ደግሞ ለነበሩ ለኢየሩሳሌም ቤተ ክርስቲያን አማኞች ከአሕዛብ ቤተ ክርስቲያን አባሎች የተሰጠ ነበር። ጳውሎስም በራሱ እጅ ለማስረከም ነበር ይዞ የመጣው። ከቁጥር 18 እስከ 19 ይህንም ሳደርግ ሳለው ሕዝብ ሳይሰበሰብ ሁከትም ሳይሆን በመቅደስ ስነጽ አገኙኝ። ነገር ግን በእኔ ላይ ነገር ያላቸው እንደሆነ በፊት መጥተው ይከሱኝ ዘንድ የሚገባቸው ከእስያ የመጡ አንዳንድ አይሁድ አሉ ይላል። ክስ እንኳን ቢኖራቸው እውነተኛ የሆኑ ከሳሾች አልቀረቡም። ጠርጤልዮስ በጳውሎስ ላይ ያቀረበው ክስ በመቅደስ ውስጥ ሕዝብን አውኳል የሚል ነው። ለምንድን ነው እነዚህ ተበጥብጠዋል የተባሉ ሰዎች መጥተው ምስክርነታቸውን በጳውሎስ ላይ የማይሰጡት? እነዚህ ሰዎች ግን በዚህ በክስ ቦታ አልነበሩም ወዳጆቼ። እኛም በዲያብሎስ በምንፈተንበት ጊዜ፣ በመከራችንና በጭንቀታችን ጊዜ እግዚአብሔር ወዳጆቼ እንዲሁ ያየናል። ጳውሎስ ጎን የቆመው ኢየሱስ ክርስቶስ ከእኛ ጋር ነው። አንዳንድ ጊዜ ጥያቄያችን በእውነት እግዚአብሔር አለን? እኔ እንዲህ ስፈተን ያየኛልን? የሚል ጥያቄን እናቀርባለን። መልሱ አሁን ጌታ ያያል ነው። ያየኛል ወይ?
ሲጨነቅ ለነፍሴ ሰላም ስሻ ሸክም ሲከብደኝ ስንገላታ መንገዴ ሁሉ ስደክ አሁን ያያል ይረዳኛል ሳዝን ልቡ ይነካል በመንገዴ ሁሉ ፈተና ሲገጥመኝ ኢየሱስ ይረዳኛል ያየኛል ወይ ቀኑ ሲጨልም ፍራተኔን ሲከበኝ ተስፋ ቆርጬ ፍጹም ስደክም አምላኬ በቅርብ አለ ወይ አሁን ያያል ይረዳኛል ሳዝን ልቡ ይነካል በመንገዴ ሁሉ ፈተና ሲገጥመኝ ኢየሱስ ይረዳኛል ያየኛል ወይ ኃይሌ ሲክደኝ ችግር ልቋቋም ሳልችል ሳዝን ስተክዝ እንባዬም ሲፈስ አምላኬ ያስበኛል ወይ አሁን ያያል ይረዳኛል ሳዝን ልቡ ይነካል በመንገዴ ሁሉ ፈተና ሲገጥመኝ ኢየሱስ ይረዳኛል ያየኛል ወይ ደስታዬን ስተው ከምወዳቸው ስለይ ለመድኃኒቴ ልቤን ሳስገዛ በእውነት ያስበኛል ወይ አሁን ያያል ይረዳኛል ሳዝን ልቡ ይነካል በመንገዴ ሁሉ ፈተና ሲገጥመኝ ኢየሱስ ይረዳኛል።
እንግዲህ በጌታ የተወደዳችሁ ወገኖች የዛሬው ምሽት ጥናታችንን በዚህ ላይ እናበቃለን። የዚህን ተከታይ ክፍል በነገው ምሽት ክፍለ ጊዜያችን ይዘንላችሁን ቀርባለን። ፕሮግራማችንን አስመልክቶ ጥያቄ ወይም አስተያየት ቢኖራችሁ በአድራሻችን ጻፉልን። ጸሎታችሁ ደግሞ ለአገልግሎታችን ትልቅ የጀርባ አጥንት ነውና በጸሎታችሁ ሁሉ ዘወትር አስቡን። እግዚአብሔር ይባርካችሁ። ደናደሩ ቁርበታችሁ ባረፈበት ስፍራ ሁሉ ጌታ ኢየሱስ ክርስቶስ ይገናኛችሁ በሰላም።
ዳመጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።